ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
የጦርነቱ ጉዳት ተማሪዎች ውጤት እንዲቀንሱ አድርጓል። ተማሪዎች በትምህርቱ ተስፋ እንዲቆርጡ አሁን ባለፈው ሁኔታ ራሱ ትምህርት ጀምረናል ኦልሞስት በቃት የላቸውም ጉዳት አልተሟላም። ያው መምህራኖቹ ብቻ ናቸው ያሉት።
ግጭቶች በቀጠሉባቸው የአማራና የኦሮሚያ ክልል አካባቢዎች የሚገኙ ትምህርት ቤቶች መምህራንና ተማሪዎች የግጭት ተሳታፊዎች የህዝብን ስቃይ ከግምት ውስጥ በማስገባት ወደ ውይይት እንዲመጡ ተማጽኗል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ይመራለሁ። የምስልና የድምፅ ቅንብሩን ደግሞ ብርሃን ትከውንልናለች። አብራችን አምሹ። ወደ ቀዳሚው መሰናዶ እንሻገር። ግጭቶች በቀጠሉባቸው የአማራና የኦሮሚያ ክልሎች አካባቢዎች የሚገኙ ትምህርት ቤቶች መምህራንና ተማሪዎች የግጭቱ ተሳታፊዎች የህዝብን ስቃይ ከግምት በማስገባት ወደ ውይይት እንዲመጡ ተማጽነዋል። አሜሪካ ድምጽ ያነጋግራቸው በግጭቱ አካባቢዎች የሚገኙ መምህራንና ተማሪዎች በማያባሩ ውጊያዎች የተነሳ የትምህርት ቤቶቻቸው የመማር ማስተማር ይዞታዎች መዳከማቸውንና የወደሙትንም መልሶ የማቋቋም ስራው አዳጋች እንደሆነባቸው ገልጸዋል። ከዚህ ጋር የተያያዘውን ዘገባ ኤደን ገረሙት አስደምጣናለች።
ተማሪ አዲሱ አበበ በሰሜን ወሎ ዞን ከራያ ቆቦ ወረዳ በስተምዕራብ 30 ኪሎ ሜትር ርቀት ላይ በመትገኘው ተኩለሽ ከተማ የሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪ ነው። ትምህርት ቤታቸው በጦርነት በመውደሙ የክፍል ፈተና የሚፈተኑት በጥቁር ሰሌዳ ላይ እየተጻፈ እንደሆነ አዲሱ ይናገራል። አዲሱ የሚማርበት የተኩለሽ ትምህርት ቤት ቀድሞ በህወሓትና በፌደራል መንግስቱ አሁን ደግሞ በፋኖ ታጣቂና በመንግስት መካከል በሚደረገው ግጭት የተነሳ ይዞታው ከጊዜ ወደ ጊዜ እየተዳከመ እንደመጣ መምህራን ያስረዳሉ። ተማሪ አዲሱም ያለው ሁኔታ ተስፋ አስቆራጭ ነው ይላል። ሌላው የተኩለሽ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪ ሆነው ግርማ የመልቀቂያ ብሔራዊ ፈተናን ለመውሰድ የሚያበቃ የትምህርት ግብዓትም ሆነ ሰላማዊ የመማር ማስተማር ሂደት አለመኖሩን ይገልጻል። በተለይም በትምህርት ሰዓት የሚያንዣብቡት ድሮኖች የተማሪውን መንፈስ ከሚያውኩ ዋና ዋና ነገሮች ተጠቃሾቹ እንደሆኑ ያስረዳል። ከትግራይ ክልል ተዋሳኝ በሆነውና ግጭቶች የቀጠሉበት የአማራ ክልል በአስቸኳይ አዋጅ ጊዜ ስር በመሆኑ ትምህርት ቤቱ መልሶ ለማቋቋም አደጋች እንዳደረገባቸው የሚገልጹት ደግሞ የትምህርት ቤቱ ርዕሰ መምህር አቶ እሸቱ ሙላው ናቸው።
ትምህርት ቤቱ በጦርነቱ በነበረበት ሰዓት ላብራቶሪዎቹ፣ ላይብረሪዎቹ፣ የአይሲቲ ሪሶርስ ማዕከሎቹ በሙሉ ተዘርፈዋል፣ ወድመዋል። የተማሪ መቀመጫ ብቻ ነው ያለው። ተማሪው 2015 ላይ የተማሩ ተማሪዎች የሀገር አቀፍ የ12ኛ ክፍል ዩኒቨርሲቲ መግቢያ ፈተና ተፈትነዋል። ያው ዞሮ ምንም በሌለበት ላይ በመማራቸው ያመጡት ውጤት እጅግ በጣም ዝቅተኛ ነው። ያው የጦርነቱ ጉዳት ተማሪዎች ውጤት እንዲቀንሱ አድርጓል። ተማሪዎች በትምህርቱ ተስፋ እንዲቆርጡ አሁን ባለው ሁኔታ ራሱ ትምህርት ጀምረናል ኦልሞስት በቃት የላቸውም ግባት አልተሟላም። ያው መምህራኖቹ ብቻ ናቸው ያሉ። ትምህርቱ እንዲህ እያለ እየተቆራረጠ ያለበት ሁኔታ ነው ያለው። ተማሪዎች ተረጋግተው እየተማረው አይደለም። የጦርነት ቀጠና አካባቢ ስለሆነ ተማሪዎች ለትምህርቱ ሳይሆን ትንሽ ሸከፍ ህይወታችንን እናጣለን፣ ሌላ ቦታ ላይ ይህ አይነት ነገር ተከስቷል እና እኛም እንዲህ እንሆናለን የሚል ከመምህራኖቹም ጨምሮ እየተጨነቁ ነው የሚያስተምሩ።
በተመሳሳይ በአማራ ክልል ሰሜን ወሎ ዞን ራያ ቆቦ ወረዳ ዞብል ከተማ የዞብል ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር አቶ ግርማ ሞገስ ውዱ ቀድሞ በነበረው ግጭት ትምህርት ቤታቸው መውደሙን ገልጸዋል። በትምህርት ቤቱ በአሁን ሰዓት በትምህርት ገበታቸው ሊቀጠሉት 200ዎቹ ብቻ ናቸው ብለዋል።
ትምህርት ቤቱ በጣም ጉዳት ላይ ነው። ጀምር በሰሜኑ ጦርነትም ብዙ ውድመት ደርሶበታል። ለመማር ማስተማር የሚጠቅሙ ብዙ ማቴሪያሎች ወድመዋል። ከጦርነቱ ማግስት ያው እንግዲህ ተነስቶ ዝም ብሎ አሁን ተማሪና መምህር መገናኘት ነው እንጂ ሌላው ነገር ያው እንደወጥ ምን ነገር የለውም። እዛ አካባቢ መጀመሪያ ካኖቹ ነበሩ። እነሱ እያሉ ነው አስፈቅደን እኛ ከእናንተ ጋር ግንኙነት የለንም ይህ ኃላፊነቱን አንወስድም፣ ግን ገብተን እናስተምራለን ካላችሁ መጀመር ትችላላችሁ አሉና እነሱ እያሉ ነበር የጀመርነው። ያው አሁንም በኋላ መከላከያ ገባ፣ ፊት ደህና ነበር እነሱ እያሉ ማለት ነው። መከላከያው ከገባ በኋላ ግን እዛው አካባቢ ሆነው ስለሚተኩሱ በመማር ማስተማሩ ዙሪያ ላይ በጣም ከባድ ችግር አለ። ከባድ መሳሪያ ይተኮሳል ምን ይባላል። በዛ መካከል ተማሪው፣ ማህበረሰቡ፣ መምህራኑም ተረጋግቶ መስራት ችግር ውስጥ ነበሩ። አሁን እንግዲህ ያው ዞሮ ዞሮ ተማሪው በበፊቱ አሁን ጤናማ ስለነበረ በነበረበት ሰዓት ተኩለች ወደ እስከ 800 በላይ ነበር የሚያስተናግደው። ከሰሜኑ ጦርነት ማግስት ወደ 400 ተማሪ ነበሩና አሁን ደግሞ በአሁኑ ግርግር ወደ 202 አካባቢ ናቸው ያሉ ተማሪዎች። ስፔሻሊ 12ኛ ክፍል የሚፈተኑት አሁን በዚሁ ግርግር ምክንያት እየለቀቁ ወደ ቆቦ መጥተዋል። የባሰ ከዚህ በላይ ሊያቋረጥ ይችላል ማለት ነው። በቃ ኖርማሊ ትምህርት ተካሄደ ማለት አይቻልም። አጠቃላይ
በተያያዘ ባለፉት 4 ዓመታት በአስከፊ ግጭት ውስጥ የሚገኘው ሌላው አካባቢ ደግሞ የኦሮሚያ ክልል ነው። በክልሉ በኦሮሞ ነጻነት ሰራዊትና በፌዴራል መንግስት አንዳንዴም በፋኖ ታጣቂና በጉምዝ ነጻ አውጪ ሰራዊት መካከል የተለያዩ ግጭቶች ሲካሄዱ ቆይተዋል። በሆሮ ጉድሩ ወለጋ ዞን ነዋሪ ሆኑትና ለደህንነታቸው ሲባል ማንነታቸው እንዳይገለጽ የጠየቁት መምህርና ወላጅ በሰላም እጦቱ የተነሳ ትምህርት ቤቶች መዘጋታቸውን ተናግረዋል። በተጨማሪም የአካባቢ ነዋሪዎችና ተማሪዎቻቸው በርሃብ እየተጎዱ እንደሆነም ለአሜሪካ ድምጽ ገልጸዋል።
ለትምህርት ጋር ተያይዞ ማነሳ ሚሽካለ አብዛኛው ሰዎች ቀበሌያቸው ላይ የሚማሩ ተማሪዎች አሁን የሚማሩበት እድል ተዘግቶባቸዋል። ምክንያቱም ደግሞ እንደ ልቡ መጽሐፍም ሆነ እንደ ልቡ ትምህርት ቤትም ሆነ ማግኘት አይቻልም። ምክንያቱም ደግሞ ትምህርት እንደ ልብ አለ ብለን ማውራት ይችላል። ሌላው ደግሞ ትምህርት ቤቱም አዝኛ ተቃጥሏል። ከቆርቆሮ ነቅሎ ወስዶታል። ስለሆነ አይማሩም። ወረዳ ላይ ያሉት የተፈራቀሉት ደግሞ በረሀብ ችግር ወደ ትምህርት ለመሄድ ደብተር መግዛት አቅቷቸው ትምህርቱ አቋርጧል ማለት ነው።
የአሜሪካ ድምጽ ግጭቶች ባሉባቸው አካባቢዎች የትምህርት ተደራሽነትን ማረጋገጥን የሀገር አቀፍ ፈተናዎች እየተቃረቡ እንደመሆናቸው የሚኖረውን ሂደት አስመልክቶ ከትምህርት ሚኒስቴር የኮሚኒኬሽን ቢሮ ጋር ቃለ መጠይቅ ለማድረግ ተደጋጋሚ ሙከራዎችን ሲያደርግ ቆይቷል። ሆኖም በተለያዩ ምክንያቶች እየተጓተተ እስካሁን ድረስ ሊሳካ አልቻለም። እንደተሳካልን የምናቀርብ ይሆናል። ለዚህ ዘገባ ጥንቅር ያነጋገርናቸው በአማራና በኦሮሚያ ክልል ሌሎች የሚገኙ መምህራንና ተማሪዎች በግጭት ተሳታፊ የሆኑ ኃይሎች የህዝቡን ስቃይ ከግምት ውስጥ በማስገባት ወደ ውይይት እንዲመጡ ተማጽነዋል። በጉዳዩ ላይ የሆሮ ጉድሩ ወለጋ ዞን መምህር እንዲህ ብለዋል።
እኛ እንደዚያ መጀመሪያ የምንናገረውና የምንለው እግዚአብሔር ብቻ ወደ ሀገራችን እርቅ እንድመለከት ብቻ ነው የምንለው። የመጀመሪያ ማለት ለማን አቤቱታ እናቀርባለን? አብዛኛው ያላረሰው ያልዘራው ያላጨደው ህዝባችን 4 ዓመት የጎላው ህዝባችን ረሀብ እየሞተ ነው። አሁን በጣም እንደው ቢቻል ኔትወርክና ኢንተርኔት ኑሮ ቪዲዮ አንስጠ ልክ አለም መንግስታቱ ምን እንደሚል አናውቅም። አጠቃላይ እንደሆነ ጉድሩ ወለጋ በጣም ችግር ይባላል።
የመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ በምህጻሩ ዩኤን ኦቻ ኢትዮጵያ ውስጥ በግጭትና በአየር ንብረት ለውጥ ሳቢያ 7.6 ሚሊዮን ተማሪዎች ከትምህርት ገበታቸው ርቀው እንደሚገኙ ከ4 ወራት በፊት ባወጣው መረጃ አስታውቋል። ይህ አሃዝም ግጭቶች እስካልቆሙ ድረስ ማሻቀቡ እንደሚቀጥል ይጠበቃል። ለአሜሪካ ድምጽ ኤደን ገረመው፣ ዋሽንግተን ዲሲ።
ኤደን እንደቀደመው ዘገባ አመሰግናለሁ። በኢትዮጵያ ሰላምና መረጋጋት ጸንቶ ይቀጥል ዘንድ ወጣቶች ኃላፊነታቸውን እንዲወጡ ከሚሰሩ ተቋማት መካከል አንዱ የንቁ ኢትዮጵያን ወጣቶች ማህበር ነው። ከማህበሩ ስራዎች ጋር በተገናኘ ከኃላፊው ልዩነህ ታምራት ጋር አጭር ቆይታ አድርገናል።
አመሰግናለሁ። የኔ ስም ልዩነህ ታምራት ነው የሚባለው። አሁን ካንስሊ የምመራው ድርጅት ኢንስፓየርድ ኢትዮጵያን ዩዝ አሶሲሽን ይባላል። ወጣቶች ላይ የሚሰራ ነው። ከስሩ 5 ፕሮግራሞችን ሊድ ያደርጋል። ሆፕ ኢትዮጵያ፣ ዩዝ ኔትወርክ ኢትዮጵያ፣ ኮንሰርንድ ጀነሬሽን ሙቭመንት፣ አይሼር እና ያንግ ኢትዮጵያን ሊደርስ ኢኒሼቲቭ የሚባሉ ፕሮግራሞችን ሊድ ያደርጋል። በስፋት ካረንትሊ እንግዲህ በዲጂታል ኢንጌጅመንት ወጣቶችን በሰላም ዙሪያ፣ በአብሮነት ዙሪያ፣ በባለራይነት ዙሪያ የሚያነቃቁ ስራዎችን እየሰራ የሚገኝ ፒዮነር የወጣቶች የዲጂታል ምህዳር ላይ የሚንቀሳቀስ ተቋም ነው የምመራው።
በእናንተ ተቋም በኩል በተለይ ወጣቶች በሰላምና በአብሮነት ረገድ ሊወጡት ስለሚገባው ሚና ለማስተማር ለማሳወቅ
ስላቀደው የስልጠና መርሃ ግብር ጥቂት እንድታካፍለኝ ነው። ይህን የስልጠና መርሃ ግብር ለመጀመር ምክንያት የሆናችሁ ጉዳይ ምንድን ነው ከሚለውን ጀምር።
መልካም። እንግዲህ እንደሚታወቀው ሀገራችን ያለችበት ሁኔታ ለሁሉም ሰው ለማይም ለሚሰማም አሁን ሀገሪቷ ያለችበት ሁኔታ ይታወቃል። እንግዲህ በዚህ ሁኔታ ላይ እንደ መድኃኒት የሰዎችን ሀሳብና እይታ መቅረጽ መስራት ያስፈልጋል በሚል በኢንስፓይርድ ኢትዮጵያን አሶሲሽን የተለያዩ ጽንሰ ሀሳቦችን የተለያዩ እይታዎችን እያነሳን እንወያያለን፣ እንነጋገራለን። እንደ ወጣት ወይም ወጣት የሆነ ትውልድ ላይ እንደሚሰራ አንድ ባለራዕይ ሰው ምን ብንሰራ እንዴት ብንሰራ ወጣቶቻችንም ሰላማዊ ስብዕና እንዲኖራቸው ስለ ሰላም ኮንሽስ እንዲሆኑ ማድረግ እንችላለን በሚለው ላይ እየተወያየን ተቋማችን ጽንሰ ሀሳቦችን ፕሮዲስ ያደርጋል። በዛ ጽንሰ ሀሳቦች ላይ ስለ ሰላም በዚካሊ ደግሞ ግቡን አብሮነትን አድርገን የምንንቀሳቀስበት ሁኔታ ነው ያለው። እንግዲህ ዋናው የተነሳንበት ዓላማ የሀገራችን አሁን ያለችበት የሰላም ሁኔታ ነው። እኛ ደግሞ ግቡ ሰላም እንዲመጣ ሰላም እንዲሆን አስፈላጊ የሆኑ ትምህርቶችና ሁኔታዎችን ዲያሎጎችን በማመቻቸት መስራት አለብን የሚለው ነው መነሻ ሀሳቡ።
በዚህ ስልጠና ውስጥ ተሳታፊ እንዲሆኑ የመረጣችኋቸው ወጣቶች በስልጠናው ቀናት ውስጥ ምን አይነት ክህሎቶች እንዲያዳብሩ ነው የምትረዷቸው? የምትሰጡት ስልጠና ሂደትስ ምን ይመስላል?
እንግዲህ ስልጠናችን አሳታፊ ነው። ወጣቶቹ ከህብረተሰቡ የሚጠብቁት አለ፣ ከመንግስት የሚጠብቁት አለ፣ ከተቋማት ከተለያዩ ከእምነት ተቋማቶች የሚጠብቁት መልካም ወይም ደግሞ ሌሎች ነገራቶች አሉ። ነገር ግን እንደ ወጣት ራሳቸው ከነሱ ምን ይጠበቃል፣ ከኔ ምን ይጠበቃል የሚለው ነገር ላይ ሞር ኤምፋሳይዝ አውት እንዲያደርጉ የተለያዩ ኤክስፐሪመንቶችን እናሰራለን። በመሰረታዊነት ዋናው ነገር ምንድን ነው? ወጣቶች የሚፈልጉት ብዙ ዋና ነገሮች አሉ። ግን እንደ ሀገራችን አሁን ያለንበት መሰረታዊ ዋና ነገር ሁሉም እንደ ምግብ የራበው እንደ ውሃ የጠማው በጣም መሰረታዊ ነገር ሰላም እና ወደ ሰላም ለመሄድ የእያንዳንዳችን ኃላፊነት ምንድን ነው ነው እና ወጣቶች በዚህ ፕሮግራም ላይ በሚሳተፉበት ሰዓት የሌሎችን ኃላፊነት ሳይሆን የራሳቸውን ኃላፊነት በተለይም ስለ ሰላም ግንባታ ምንድን ነው የሚለውን ኤምፋሳይዝ አውት እንዲያደርጉ ፋሲሊቴት ነው የምናደርገው። ታይትሉን ምናልባት አይተው ከሆነ ስማርት ዩዝ ነው የሚለው ከረንትሊ ካስኬድ እያደረግን ያለነው ስልጠና። ስማርት ዩዝ ወደ ውስጡ አቅም የተመለከተ ማንነቱን እየተረዳ ምን እየሰራ ምን እየተከናወነ ምን እያደረገ እንዳለ ያወቀ የእሱ ኮንትሪቢሽን ምን አይነት አውንታዊ ተጽዕኖ እንደሚያመጣ ያወቀና ምን አይነት ኮንትሪቢሽን በዚህ ሰዓት ማድረግ እንዳለበት የተረዳ ወጣት ነው። ስለዚህ አውንታዊው ወጣት ለሰላም ግንባታ ያለው ሚና በብልሃት አንጻር ሲለካ ምን ይመስላል? አቋቋሜ ምን ይመስላል? በሶሻል ሚዲያ አጠቃቀም፣ በንግግሮቼ፣ በኢንስትራክሽኖቼ ለሰላም ያለኝ ፋይዳ ምንድን ነው? ወይም ደግሞ በተቃራኒም ለግጭት ያለኝ ኮንትሪቢሽን ምንድን ነው የሚለውን እንዲያዩ፣ እንዲለኩ፣ እንዲመዝኑ ወጣቶችን በተለያዩ ኤክስፐሪመንቶች እንግዲህ የምናደርግበት ፕሮግራም ነው የስማርት ዩዝ ፕሮግራም ማለት ነው። ስለዚህ በዚህ ፕሮግራም ላይ የሚሳተፉ ወጣቶች ያው ወጣቶች ናቸው። እድሜያቸው ከ15 ዓመት እስከ 35 ዓመት ያሉ ወጣቶች ናቸው። የሚሳተፉበት ምህዳር ሁለት አይነት ነው። አንደኛው ዲጂታል ምህዳር ነው። ሁለተኛው ደግሞ ፊዚካሊ በየክልሉ እየሄድን የምናሰለጥንበት ሁኔታ ነው ያለው የምናሳትፉበት ሁኔታ ነው ያለው ማለት ነው። እና እስካሁን ሰፊ እንቅስቃሴ አድርገናል። ብዙ ወጣቶችን በዚህ ፕሮግራም ላይ ተሳትፈዋል። በጣም ብዙዎቹ ደግሞ የቱ ጋር እንደቆሙ በምን አይነት አቲቲዩድ ውስጥ እንዳሉ የተረዱበት እና ማሻሻያ ሀሳቦችን ለራሳቸው ያመጡበት ሁኔታ ነው ያለው። አብዳሉ
ልዩነህ፣ እንግዲህ ብዙ ጊዜ የሀገር ጉዳይ ለትልልቅ ሰዎች የሚሰጥ እንደሆነ ደጋግሞ የሚናገሩ ሰዎች አሉ። ስለ ሰላምም ስናወራ ወጣቶችን በሰላም ጉዳይ ማወያየታችን፣ ማሳተፋችን ፋይዳው ምንድን ነው? የሚወሰኑት ውሳኔዎች ውስጥ ያላቸው ቦታ ያን ያህል ቢሆን በሚወሳበት በአሁኑ ሰዓት ወጣቶች ላይ አተኩሮ ግን በሰላምና በአንድነት ዙሪያ መነጋገሩ ያለው ፋይዳ ምንድን ነው ብለው የሚጠይቁ አሉ።
በጣም ትክክል ነህ። የሰላምን ጉዳይ ለመወያየት እድሜ፣ ጾታ፣ ብሔር፣ ሃይማኖት የሚለየው አይደለም። እውነት ነው። ፖሊሲ እና ደግሞ ስልጣን እና ኃይል በተለያዩ ሰዎች እጅ ሊሆን ይችላል። ግን ወጣቱ ወይ መጠቀሚያ ወይ ኢንስትሩመንት ነው ወይ ደግሞ የጉዳዩ አስፈጻሚ ወይም ጉዳዩ የሚፈጸምበት ማንነት ነው ወጣቱ ኃይል ማለት ነው። እንደምታውቀው ኢትዮጵያ አሁን ያለችበት በፖፑሌሽን ነምበር ከፍተኛ ቁጥር አላት። በዚህ ወደ 70% የሚይዘው እድሜያቸው ከ 14 እስከ 35 ዓመት ያሉ ወጣቶች ናቸው። ስለዚህ እነዚህ ወጣቶች የፖፑሌሽኑ ማጆሪቲ ናቸው ማለት ነው። እነዚህ ወጣቶች ስለ ሰላም በመንግስት አይደለም መወያየት አለባቸው። ፎር ዛት ማተር ሰላም የሚባለው ጉዳይ እንደሌላ ስራ ሰዎች ስለኛ የሚወያዩት የሚነጋገሩበት ጉዳይ አይደለም። እያንዳንዱ ሰው የራሱን አትሪቢዩሽን ወይም ኮንትሪቢዩሽን የሚለካበትና የሚመዝንበት የሚወያይበት ጽንሰ ሐሳብ ነው ሰላም። ሰላም ከላይ ወደታች የሚመጣ አይደለም። ሰዎች የሚረሱት ይሄንን ነው። ሰላም የመንግስት ኃላፊነት ብቻ አይደለም። የህዝብ ኃላፊነት ነው። የግለሰቦችም የወጣቶችም ኃላፊነት ነው። እንደውም የህብረተሰብ ኃላፊነት ነው ሰላም። ጸጥታ ነው የመንግስት ኃላፊነት ብለን እናምናለን። ጸጥታን ማስፈን መንግስት በሚይዝበት ሁኔታ ወጣቶች ደግሞ ህብረተሰብ ደግሞ የሰላም ጉዳይ ላይ ኢንጌጅ ማድረግ አለባቸው። ያ የሰላም ጽንሰሳብን ከታች ወደ ላይ እንጂ ከላይ ወደ ታች ብቻ ማሰብ አለብን ብዬ አላምንም። ነገር ግን ሰዎች የየራሳቸው አቲቲዩድ የየራሳቸው ምልከታ በዚህ ጉዳይ ላይ ይኖራል። እሱን አሁን መከራከር አንችልም። እንደ ኢንስፓየርድ ኢትዮጵያ ኒውስ አሶሲኤሽን የሰላም ጉዳይ የግለሰቦች ሐሳብ ነው። የግለሰቦች እይታ ነው። የግለሰቦች ፍላጎት ነው። የግለሰቦች ኮንትሪቢዩሽን አለበት። ሰላማዊው ግለሰብ የሰላማዊቷ ሀገር ግብአት ነው። ሰላማዊቷ ሀገር የሰላማዊው ግለሰቦች ውጤት ናት። ስለዚህ አንድ ሰው ሰላም የለውም ማለት ሀገር ትረበሻለች፣ ትታወካለች። ስለዚህ ሰላምን ከክራውድ አንጀምረውም፣ ከግለሰብ ጀምረን መስራት የምንችልበት ጽንሰ ሐሳብ ነውና እያንዳንዳችን ስለ ሰላም ያለንን ግንዛቤና እይታ በእውቀት አንጻር በማስተዋል አንጻር መለካትና መመዘን ያስፈልጋል ብሎ ያምናል የኛ ድርጅት። ሶ ፋይዳው ምንድነው ሲባል ስለ ሰላም ብዙ ሰዎች እውቀት አላቸው፣ ማስተዋል ግን የላቸው ከግለሰብ ጀምሮ ማለት ነው። በዚህ ሰዎች ስለ ሰላም እውቀት ብቻ ሳይሆን የሚያስፈልጋቸው አንደርስታንዲንግ ነው ወይም ማስተዋል የሚባለው ጉዳይ ነው የሚያስፈልጋቸውና መወያየት፣ መማር፣ መነጋገር፣ መለካት እንደውም አልፎ እኔ ራሴ ሲጀምር ስለምናገረው፣ ስለምጽፈው፣ ስለማደርገው ተግባር ሰላማዊ ስብዕና አለኝ ወይ የሚለው መሰረታዊ ጉዳይ ነው። ሰው ሰላም ከጸጥታ ይለያል። ጸጥታ የመንግስት ኃላፊነት ነው። ሰላምን በእርግጥ የመንግስት ኃላፊነት ሊሆን ይችላል፣ ግን እንደ ግለሰብ ሰላማዊ ስብዕና መያዝ የኔ ኃላፊነት ነው። ለሰላም ኮንትሪቢዩት ማድረግ የኔ ኃላፊነት ነው። ወጣቶች ሰላም ከውስጥ የጀመረ ከሰው ጋር ኢንተራክት የሚያደርጉት ስብዕና ሆኖ መታየት አለበት ብለን ነው የምናምነው። ከዚህም የተነሳ አንድ ሰላማዊ ግለሰብ ፕሮዲስ ካደረግን ለሰላማዊቱ ሀገር አንድ ኮንትሪቢዩሽን አለን ማለት ነው። በጣም ብዙ ሰዎች ካረንትሊ እስኪከብድ ድረስ በሰላም ጉዳይ ዴፊኒሽኑን በማጣት አቲቲዩዱን በማጣት ምልከታውን በማጣት በጣም ሰፈር ያደርጋሉ። ስለ ሰላም ኤክስፔክቴሽናቸው ከውጪ ነው። ከውስጥ የሚጀምረውን ሰላም ኤክሰርሳይዝ ማድረግ አለብን ብለን እናምናለን። ለዛም ደግሞ እንወያያለን፣ እንነጋገራለን ማለት ነው።
አሁን ስልጠና እየሰጣችሁ ያላችሁት ከሙላ ጎደል በከተሞች ነው? አዲስ አበባ ከተማ ላይ ስልጠና እንደሰጣችሁ አውቃለሁ። ሌሎች ከተሞችም ላይ እቅድ እንዳላችሁ ሰምቻለሁ። እነዚህ ቦታዎች ከሞላ ጎደል መቼም ሰላምና መረጋጋት ያለባቸው ከተሞች ናቸው። በእጅ አዙር ተጎጂዎች ወይንም ደግሞ ጫናው የለባቸው ማለት አይደለም። በአሁኑ ሰዓት ግን በተለያዩ የኢትዮጵያ ጥጎች ውስጥ ግጭቶች፣ አለመረጋጋቶች አሉ። የእናንተ መሰል አይነት ስልጠናዎች ለነዛ ሰዎች በእጅጉ የሚያስፈልግበት ሰዓት ይመስለኛል። እነሱን ለመድረስ ምን እያደረጋችሁ ትገኛላችሁ?
እንግዲህ ሰላምን ለመስራት በምናደርገው ሂደት ጸጥታ በሌለባቸው ቦታዎች ላይ ሄደን መስራት አንችልም። ነገር ግን የእኛ ድርጅት ይህንን ፕሮግራም ከረንትሊ ለምሳሌ አርባ ምንጭ ላይ ሰርተናል። ወደ ሰመራም አካባቢ ሄደን ነበረ። ደሴም አካባቢ ሄደን ሰርተናል። ጎንደርና ባህር ዳርም ይህን ጉዳይ ስልጠናዎችን ሰርተናል። ሐዋሳ ከተማ ላይ ሰርተናል እና ሌሎችም ቦታዎች ላይ ተወካዮቻችን ይህን ስልጠና ለመስጠት ችለናል። እውነት ነው። ይሄ ስልጠና በአካል መሰልጠን የማይችሉ ሰዎች ኦንላይን ምህዳሩ ላይ ያገኙታል። አንተም እንግዲህ እንደምትከታተለው የእኛ ፕሮግራም አንደኛው ፕሮግራማችን ዩዝ ኔትወርክ ኢትዮጵያ የሚባል የቴሌግራም ግሩፕ አለን። በቁጥር ከአርባ ሺህ በላይ ያሉ ሜምበር ያሉበት ናቸው። እዛ ፕሮግራም ላይ የምናሰላጠናቸውን ስልጠናዎች በሪፖርት መልክ፣ በኮንተንት መልክ፣ በኦዲዮ መልክ፣ በቪዲዮ መልክ እንለቃለን። እንዲሁም ፌስቡክ ላይም እንለቃለን፣ ዩቲዩብ ላይም እንለቃለን። ወጣቶቹ እዛ ላይ ማግኘት ይችላሉ። ፈርዘር ሞር ግን በቴሌግራም ኢዝሊ ፕሮግራሞቻችን መሳተፍ የሚችሉበትን አሳታፊ የሆነ ምህዳር አዘጋጅተናል ማለት ነው። ወደፊት እንደምንመኘው ደጋግመንም እንደምንሰራው በሀገራችን ላይ ጸጥታው ምንቶ የሰላም ፍላጎቱ ሰፍኖ በሰላም ጉዳይ ላይ በእውቀት አንጻር በማስተዋል አንጻር የምንወያይበትን የምንነጋገርበትን የፈለግነውን ሰላም እውን የምናደርግበትን አሳታፊ አቲቲዩድ ለመገንባት አሁን የጀመርነው ጥቂት በጣም ጥቂት አቲቲዩድ ወደፊት ተጠናቅሮ ከቀጠለ ለውጥ ሊያመጣ ይችላል ብለን እናስባለን። ሀብታሙ፣
እጅግ በጣም አመሰግናለሁ። ልዩነት አምራት ለኢንስፓየርድ ኢትዮጵያን ዩዝ አሶሲሽን ወይንም ደግሞ የንቁ ኢትዮጵያውያን ወጣቶች ማህበር በሚለው ልተርጉሞ ሳችን ኃላፊ ነ ስላጋራህን ሀሳብ ሁሉ በእጅጉ አመሰግናለሁ። ያሰባችሁት ሊሳካ እመኛለሁ።
አመሰግናለሁ። ቴንክ ዩ ቨሪ ማች። አመሰግናለሁ።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ በልዩ ልዩ የዓለም ሀገራት ለሰብአዊ መብቶችና ለሴቶች መብቶች ከበሬታ የታገሉ ሴቶች በዋይት ሀውስ በተከናወነ ስነስርዓት ላይ እውቅና ተሰጥቷቸዋል። ይህን የተመለከተውን ዘገባ ደግሞ ቆንጅታዬ ታስደምጠናለች።
በቀዳማዊት እመቤት ጂል ባይደን እና በውጭ ጉዳይ ሚኒስትር አንቶኒ ብሊንከን አስተናጋጅነት ትናንት ሰኞ በዋይት ሀውስ ቤተ መንግስት በተከናወነው ስነ ስርዓት የዘንድሮ የዓለም አቀፍ ጀግና ሴቶች ሽልማት አሸናፊዎች ተከብረዋል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እንዲህ ሲሉ የተሸላሚዎቹን ስራ አድንቀዋል።
They're advocating for domestic workers in Bangladesh and people with disabilities in Afghanistan. በባንግላዴሽ ለቤት ውስጥ ሰራተኞች፣ በአፍጋኒስታን ለአካል ጉዳተኞች የሚሟገቱ፣ ዩጋንዳ ውስጥ ሙስናን የሚያጋልጡ፣ ጃፓን ውስጥ ጾታዊ ወከባን የሚዋጉ፣ በቦዝኒያና ሄርዘጎቪና በተደፈሩ ሴቶች ለተወለዱ ህጻናት የሚሟገቱ፣ በቤላሩስ ለዲሞክራሲ የሚታገሉ ናቸው።
ቀዳማዊት እመቤት ጂል ባይደንም በበኩላቸው እንደነዚህ ተሸላሚዎች ያሉ ጀግና ሴቶችን ድምጽ ከፍ ማድረግ እጅግ አስፈላጊ ነው ብለዋል።
Your great acts of courage can aspire
የእናንተ የጀግንነት ክንዋኔ ሌሎችን በትልቅም ሆነ በአነስተኛ ደረጃ በየራሳቸው ለመስራት እንዲነሳሱ ያበረታታቸዋል። የእናንተ ድምጽ ለፍትህና ለነጻነት እንድንቆም የሚያበረታታን መዝሙር ሆኖ በውስጣችን ይናኛል።
ከዘንድሮ የዓለም አቀፍ ጀግና ሴቶች ሽልማት አሸናፊዎች መካከል አንዷ ኢራናዊቱ ታጋይ ፋሪባ ባሉች ናቸው። በአሜሪካ ድምጽ ዘጋቢ ሪፖርት የተሰራ ላቸው ባሉች የተገፋው የባሉች ብሔረሰብ አባል ሲሆኑ በኢራን ሲስታንና ባሉችስታን ክፍላተ ሀገር ያለውን የሰብአዊ መብት ቀውስ በሚፈጸምባቸው የማስፈራራት አድራጎት ሳይበገሩ ያጋለጡ ሴት ናቸው። ሌላይቱ ተሸላሚ ጋምቢያዊቱ ፋቱ ባሌ የሴቶች ግርዛትን ለማስቆም ስላደረጉት ትግል በስነ ስርዓቱ ላይ እንዲህ ሲሉ ተናግረዋል።
Eliminating FGM in 2030
is the ፓናቆጣ የሴቶች ግርዛት ሙሉ በሙሉ እንዲወገድ የተባበሩት መንግስታት ድርጅት የዘላቂ ልማት ግብ ውስጥ ኢላማ ተይዞለታል። ነገር ግን በዚህ በያዝነው በ2024 ዓመተ ምህረት ብቻ በአለም ዙሪያ ለግርዛት የተጋለጡ 4.4 ሚሊዮን ልጃገረዶች አሉ።
11 የዘንድሮ የጀግና ሴቶች ተሸላሚዎች በአካል ተገኝተው የተሸለሙ ሲሆን ኩባዊቱን ማርታ ቢያትሪስ ሮኪ ካቤሎን የኩባ መንግስት ከሀገር እንዳይወጡ ስለከለከለ በስነ ስርዓቱ ላይ ተገኝተው ሽልማታቸውን መቀበል አልቻሉ። ባለፈው አመት በኒካራጓ ከእስር ከተለቀቁ የፖለቲካ እስረኞች መካከል የሆኑት 9 ሴቶችን ስራ በሌሉበት የዋይት ሃውስ የፖለቲካ ስትራቴጂና ድጋፍ ሰጪ ክፍል ዳይሬክተሯ ኤሚ ሩዊዝ ተናግረውላቸዋል።
All fighting tirelessly in a great personal risk against
ሁሉም ደከመን ሳይሉ ራሳቸውን ለአደጋ አጋልጠው ሙስናን፣ ጭቆናን፣ አድሎንና ወከባን ተቃውመው የታገሉ ናቸው።
ተሸላሚዎቹ በዩናይትድ ስቴትስ ቆይታቸው በከፍተኛ የፖሊሲ ስብሰባዎችና የአደባባይ ዝግጅቶች ላይ የሚሳተፉ ሲሆን ወደ ካሊፎርኒያ ሎስ አንጀለስ ከተማ ተጉዘው ከአሜሪካውያን አቻዎቻቸው ጋር ይወያያሉ።
በሳን ፍራንሲስኮ እየጨመረ የመጣውን ወንጀል በተሻለ ሁኔታ ለመከላከል ፖሊሶች በድሮንና ሰው ሰራሽ አምሮ እንዲታገዙ የቀረበው ምክረ ሐሳብ አከራካሪ ሆኗል። እኔ ተመለከተውን ዘገባ ስመኝሽ ቆይታ አስተማናለች።
የሳን ፍራንሲስኮ ነዋሪዎች በመጋቢት ወር አወዛጋቢውን የውሳኔ ሐሳብ በድምጽ ካጸደቁት የከተማዋ ፖሊሶች የሚቆጣጠሯቸው ሰው አልባ አውሮፕላኖች ወይም ድሮኖች በሳን ፍራንሲስኮ ሰማይ ላይ መብረር ይጀምራሉ። ፕሮፒኢ በመባል የሚጠራው የሳን ፍራንሲስኮ የውሳኔ ሐሳብ ለድምጽ የቀረበው በተለምዶ ግራ ዘመን በሆነችው ከተማ አደንዛዥ እጽ፣ የቤት እጦትና ሌሎች ወንጀሎች ከፍተኛ ደረጃ ላይ በደረሱበት ወቅት ነው። የከተማዋ ከንቲባ ለንደን ብሪድም በሁኔታው የተማረሩ ዜጎች ለአዲሱ የውሳኔ ሐሳብ ድምጽ ይሰጣሉ ብለው ተስፋ አድርገዋል።
Well, I'm excited about drones because when you call 911 you want somebody right
በነዚህ ድሮኖች ሐሳብ ደስ ተሰኝቻለሁ። ምክንያቱም የአደጋ ጊዜ ጥሪ ሆኖ 911 ሲደወል ወዲያውኑ እርዳታ እንዲደርስ እንፈልጋለን። ድሮኖች ደግሞ መፍትሄዎችን ወዲያው መስጠት የሚያስችለን ከምንም ነገር የበለጠ በፍጥነት የመድረስ አቅም ይሰጡናል።
ይህ የከተማው እርምጃ ፖሊስ በቪዲዮ ለታገዘ ክትትል የደህንነት ካሜራዎችንና ድሮኖችን ብቻ ሳይሆን የሰዎችን ፊት ገጽታ በማየት ማንነታቸውን የሚያሳውቅ ሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ እንዲጠቀምም ይፈቅድለታል። ይህ ደግሞ እንደ አውሮፓውያን አቆጣጠር በ2019 ከግለሰብ መብትና አላግባብ አጠቃቀም ጋር ተያይዞ በሳን ፍራንሲስኮ የመንግስት ተቋማት የሰዎችን ገጽታ መለየት የሚያስችል የክትትል ቴክኖሎጂ እንዳይጠቀሙ የሚከለክላቸውን ህግ የሚቀለብስ ነው። እገዳው የተጣለው በትራምፕ አስተዳደር ወቅት ተራማጆች የእስር ቤት አማራጮችን መፈለግ ጨምሮ የወንጀል ፍትህ ማሻሻያ እንዲደረግ ግፊት እያደረጉ ባሉበት ወቅት ነበር። የኮቪድ-19 ወረርሽኝ በተከሰተበት ወቅት ግን ከተማዋ የበለጠ ለፖሊስ ድጋፍ ወደ ማድረግ እያዘነመች ሄዳለች። ከሮይተርስ ጋር ቃለ መጠይቅ ያደረጉት ከንቲባዋ ብሪድ ሲናገሩ በነዋሪዎች ዘንድ ጭንቀት ሊፈጠር ይችላል የሚለውን ስጋት አጣጥለውታል።
So I get that people are concerned about privacy rights and other things.
ሰዎች ስለግለሰብ መብቶች እና ሌሎች ተያያዥ ጉዳዮች ስጋት እንዳለባቸው ይገባኛል። ቴክኖሎጂ አሁን በዙሪያችን ነው። ሳን ፍራንሲስኮ ደግሞ በዓለም የሰው ሰራሽ ልቀት ማዕከል ናት። በዓለም ላይ ካሉት ምርጥ 20 ኩባንያዎች ውስጥ 8ቱ እዚህ ሳን ፍራንሲስኮ ውስጥ ነው የሚገኙት። ስለዚህ ፈለግነውም አልፈለግነውም መምጣቱ አይቀርም።
ለብሪድ የመፍትሄ ሐሳቡ መጽደቅ ቁልፍ ጉዳይ ነው። ምክንያቱም በህዳር ወር በአሜሪካ ምርጫ ይካሄዳል። ከተማዋ ከኮቪድ ወረርሽኝ ለማገገም እየታገለች ባለችበት ወቅት ደግሞ የብሪድ ተቀባይነት አሽቆልቁሏል። የአዲሱ ምርጫ ደጋፊዎች መራጮች የተሻሻለ የፖሊስ አገልግሎትን ለመደገፍ ዝግጁ ናቸው ብለው ያምናሉ። በቅርቡ ከህዝብ የተሰበሰበ ድምጽ እንደሚያሳየው 61% የከተማዋ ነዋሪዎች እርምጃውን እንደሚደግፉት አሳይቷል። ፖሊስ ስልጣኑን ያላግባብ እንደማይጠቀምም ብሪድ ለከተማዋ ማረጋጋጫ ለመስጠት እየጣሩ ነው። ተቾች ግን ፕሮፒ የፖሊስን ተጠያቂነት የሚቀንሱ እርምጃዎችን እንደሚያካትት ተጠቁሟል። ማትኬግል በሰሜናዊ ካሊፎርኒያ የአሜሪካ የሲቪል ነጻነቶች ህብረት ጠበቃ ሲሆኑ ባለስልጣናት የተለመደ ማስፈራራት ተጠቅመዋል ሲሉ ይከሳሉ።
They're exploiting the legitimate fears that the community has about
በህዝብ ደህንነት ጉዳዮች ላይ ማህበረሰቡ የሚያሰጋውን ተቀባይነት ያለው ፍራቻ እየተጠቀሙበት ነው። ያንን የሚያደርጉት ስልጣናቸውን ለማቆየትና ተጨማሪ ያንዶ ግን ስልጣን ለፖሊስ ለመስጠት ነው። ይሄ የተሳሳተ አካሄድ ነው ብለን እናምናለን። ይሄ ፖለቲካ እንጂ የህዝብ ደህንነት ጉዳይ አይደለም።
የግለሰብ መብት ተሟጋቾችም ጥናቶች የፖሊስ ቴክኖሎጂዎች የዘር ልዩነትን የማያገናዝቡና ላንዶ ገኝ አይደሉ የግል መብት የሚጋፉና ብዙ ጊዜ የሚሳሳቱ መሆናቸውን ማረጋገጣቸውን በመግለጽ ይከራከራሉ። አንዳንዶቹም ቀድሞውንም የተጎዱ ማህበረሰቦች ላይ ያልተፈለገ መዘዝ ሊያስከትል ይችላል ሲሉም ስጋታቸውን ገልጸዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን አመሰግናለሁ። በደቡብ አፍሪካ ዘመናዊ የሸርተት ስፖርትን በሴቶች ዘንድ ለማስፋፋት እየተደረጉ ስላሉ ጥረቶች ደግሞ ኤደን ገረሞት ነግረናለች።
የመንሸራተቻ ቦርዶች፣ የጭንቅላት ቁር እንዲሁም የጉልበት መደገፊያዎች እነዚህን ቁርጠኛ ሴቶች ያግዟቸዋል። ይህ የስፖርታዊ ጨዋታ አንዳንዴ ተመራጭ ባይሆንም ነገር ግን በእነዚህ ልጃገረዶች ዘንድ ተወዳጅ ነው። ገርልስ ስኬት በሻንቲ ጄኮብስ አማካኝነት ከ10 ዓመት በፊት በጆሃንስበርግ የተጀመረ እንቅስቃሴ ነው። ሻንቲ በአካባቢው የነበረችው ስኬትቦርድ ስፖርተኛ እሷ ብቻ መሆኗን በመገንዘቧ ነው የከፈተችው። ሻንቲ ለውጥ ለማምጣት ቆርጣ ነበር የተነሳችው። አሁን ላይ ታዲያ በስዌቶና እጅግ ከተኛ የኑሮ ደረጃ ያላቸው ማህበረሰቦች ባሉበት 21 በተሰኘው ስፍራ ጭምር 3 ነጻ የስልጠና መርሃ ግብሮችን ሰጣለች።
This was the perfect opportunity for me to
ለነሱ የሚሆን የስኬት ፓርክ ማግኘትና የስኬት መርሃ ግብር ማዘጋጀት ለኔ እጹብ የሆነ አጋጣሚ ነው። ምክንያቱም ስኬቲንግ ለልጆች ህይወት ትምህርቶችን በማስተማር ያግዛቸዋል ብዬ ስለማምን ነው።
በራስ መተማመን፣ ወድቆ መነሳትና ደጋግሞ መሞከርን እንዲሁም ራስን መግለጽ ሻንቲ በተማሪዎቿ ላይ ለማስረጽ የምትሰራቸው ሴቶች ናቸው። የ17 ዓመቷ ማያ ማሻባ ስልጠናውን ከጀመረች ገና 3 ወራ ቢሆንም ድፍረቱን ግን አዳብራለች።
Oh, I feel so good. Like it's very
Oh, በጣም ደስ ብሎኛል። በጣም ያዝናናል። ሰዎች ሲያደርጉት ማየት ያስፈራል። ነገር ግን አንዴ ራስህን ሞክረው በጣም ነው ደስ የሚለው።
ማያ በጎዳና ስኬትቦርድ ፈርቀዳጅ የሆነችውን ባዮፔሎ አውሂም ተምሳሌቷ ታደርጋታለች። ባዮፔሎ ሀገሯ ደቡብ አፍሪካን ወክላ በጎርጎሮሳውያኑ 2021 በቶኪዮ ኦሎምፒክ ላይ ተሳትፋለች። ባዮፔሎ ያኔ 15 ዓመት የነበረ ሲሆን እንዳለመታደል ሆኖ በደረሰባት ጉዳት ከውድድሩ ተገለላለች። ይሁን እንጂ በስፍራው መገኘቷ በራሱ ትልቅ ሚና ነበረው። ባዮፔሎ ስኬትቦርድን ከወንድሟ በማየት ነው የጀመረችው። ወንድሟና ጓደኞቹ ሲለማመዱ ተደብቃ ታይ የነበረችው ባዮፔሎ በኋላ ላይ ከሱ እየተዋሰች መለማመድ ጀመረች። ባዮፔሎ አሁን ላይ ልጃገረዶች ስኬትቦርድን ለመለማመድ ከወንድሞቻቸው አይደበቁም ትላለች።
Now I feel like they don't really have a choice because
አሁን ላይ የሴት ስኬትቦርድ ተጫዋቾች ቁጥር በፍጥነት እየጨመረ በመሄዱ ምንም አይነት ምርጫ እንደሌላቸው ነው የሚሰማኝ። በጣም እየተለመደ ሄዷል። እንደውም አንዳንዶቹ ሴት ተወዳዳሪዎቻችን ከወንዶች እኩልና ተቀራራቢ የሆነ አቋም ላይ ናቸው ያሉት። ስለዚህ ከመቀበል በስተቀር ብዙም ማድረግ የሚችሉት ነገር የለም።
በፔሎ ዘንድሮ በፓሪስ የሚደረገው ኦሎምፒክ ውድድር ላይ ለመሳተፍና ለማሸነፍ እየጣረች ነው። እሷን የሚያስደስታትን ነገር ለራሷ ያደረገች ስፖርታዊ አቅሟን በመጠቀም ደግሞ ልጃገረዶችን ወደ ስኬትቦርድ ስፖርት መጋበዝ ትሻለች። ለዛሂር ካሲም ዘገባ፣ ኤደን ገረመው ከዋሽንግተን ዲሲ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ።